የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ልባችንን በሙሉ የተቆጣጠረውና ለሚሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት የአኗኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ሥራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ ምን ይደርስብኝ ይሆን? የቤተሰቤስ ዋስትና ምንድን ነው? ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን የሚሉትን ጨምሮ ማለቂያ የሌላ ቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ አእምሮ ሐኪሞች ጋብዘናል። ከባህሩ ወዲያና ወዲህ ማዶ የሚታዩትን የአንድ ፈተና ሁለት ገጾችም ይመረምራሉ።
በአይን የማትታይ ቅንጣት የሆነች ቫይረስ መጣ። ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም።
በአንዱ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛው አሉ። አእምሮ በሽታ አንጻር እነዚህ ሶስቱንም ሊመለከት ይችላል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀ ዲት ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትረስ የተነሳ ራሳቸውን የገደሉ አሉ። እንግዲህ የጤና ባለሙያዎቹ ራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ ያለራሱ አንጎልም ላይ ተጽዕኖ መፍጠር ይችላል። ይሄ ራሱ ቀጥታ የባህሪም ለውጥ ሊያመጣ ይችላል።
ፕሮፌሰር መስፍን አርአያ እና ፕሮፌሰር ዮናስ እንዳለገዳ ናቸው አብረውን ያመሻሉ። ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላ ፍለጋ ያዙም አሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት። ፋሩቅ ሙባረክ ይባላል። 3D ፕሪንተር በመባል የሚታወቀውን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን ስራ ይዟል። እንግዳችን ነው። በአዲስ አበባው መስኮት የሕግን የባህልና የሰው ልጆችን ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው የሚያስታውሱን እንግዳም አሉ። እሁድ ግንቦት 16 2012 ዓ.ም የእስልምና እምነት ተከታይ ለሆናችሁ አድማጮቻችን እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። የዛሬው ዝግጅታችን ሙሉን ባለፈው ሳምንት በቴክኒክ እክል ምክንያት መቅረብ ሳይችል የቀረ ፕሮግራም ነው። ልዩ ልዩ ዝግጅቶችን ይዘናል፣ እንድትከታተሉም እንጋብዛለን። ከአራተኛው የራዲዮ መጽሔት ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ።
ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1441ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የዕለቱን አጫጭር ዜናዎች የማሰማችሁ ጽዮን ግርማ ነኝ። 1441ኛው የኢድ አልፈጥር በዓል በመላው ኢትዮጵያ ሲከበር ውሏል። የኢትዮጵያ እስልምና ጉዳዮች ምክር ቤት የኮሮና ቫይረስ ስርጭትን ለመከላከል የኢድ አልፈጥር በዓልን ሁሉም በየቤቱ እንዲያከብር ቀደም ብሎ ባስተላለፈው ጥሪ መሰረት አብዛኛው የእምነቱ ተከታይ ዛሬ በዓሉን በየቤቱ ሆኖ አክብሮታል። በሌላ በኩል ርቀታቸውን የጠበቁ የሃይማኖቱ ታላላቅ መሪዎች በተገኙበት አዲስ አበባ በሚገኘው አንዋር መስጂድ በዓሉ ተከብሯል። ስነ ስርዓቱም በቀጥታ ስርጭት እንዲተላለፍ ተደርጓል። በዚህ በዓል ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ቫይረሱን ለመከላከል ጥንቃቄ ማድረግ እንደሚገባ መክረዋል።
ሙስሊሞች እህቶቻችን፣ ወንድሞቻችን፣ አባቶቻችን፣ እናቶቻችን፣ ወጣቶች፣ አዛውንቶች፣ የመንግስትን መመሪያ ተቀበላችሁ እንዲሁም የሃይማኖት አባቶችን ጥሪ ተቀበላችሁ በየቤታችሁ ረመዳኑን ስላከበራችሁ መስጊዳችን ተዘጋ ብላችሁ ችግር ሳትፈጥሩ በሰላም ስለወጣችሁ በራሴና በአገር ስም ላመሰግናችሁ እፈልጋለሁ። ይህን ልትቀጥሉበት አሁን ያስፈልጋል። በሽታው እየቀጠለ ነው፣ እየባሰ ነው፣ እየጨመረ ነው። ወደ ኋላ አልተመለሰም። አሁንም የመንግስትን ጥሪ ልናከብር ይገባል። የሃይማኖት አባቶችን መልእክት ልናከብር ይገባል። የዶክተሮችን መመሪያ ልናከብር ይገባል።
ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አያይዘው ህዝበ ሙስሊም የረመዳን ወር ላይም ሆነ ከዚያ በፊት ይፈጽማቸው የነበሩ በጎ ተግባራትን በመቀጠል ከመንግስት የሚተላለፉ መመሪያዎችንም በመከተል ጥንቃቄ እንዳይለየው መክረዋል። በዓሉ ሃይማኖታዊ ስርዓቱን ጠብቆ ዛሬ በመላው አገሪቱ ተከብሮ ውሏል። በኢትዮጵያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እያሻቀበ ነው። በአንድ ቀን 88 ሰዎች በበሽታው መያዛቸው ተረጋግጧል። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከ4048 ሰዎች ከተወሰደው ናሙና በተገኘው የምርመራ ውጤት መሰረት 88 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። የኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በየዕለቱ በሚያወጡት የ24 ሰዓት የምርመራ ውጤት የጋራ መግለጫ መሰረት በአሁኑ ሰዓት በኢትዮጵያ በቫይረሱ የተያዙ ቁጥር 582 ደርሷል። በዛሬው ዕለት የኮሮና ቫይረስ የተገኘባቸው 88 ሰዎች በሙሉ ኢትዮጵያውያን ሲሆኑ 51 ወንዶች፣ 31 ደግሞ ሴቶች ናቸው። ከ8 እስከ 75 የእድሜ ክልል ውስጥ የሚገኙም ናቸው። በዛሬው የምርመራ ውጤት ቫይረሱ የተገኘባቸው 73 ሰዎች በአዲስ አበባ የተመረመሩ ናቸው። 8 ሰዎች ከትግራይ፣ 4 ሰዎች ከኦሮሚያ ክልል፣ 1 ከሐረሪ ክልል፣ 2 ደግሞ የድንበር ተሻጋሪ መኪና አሽከርካሪዎች ናቸው። ሚኒስቴር መስሪያ ቤቱ በዛሬው ዕለት ባወጣው መግለጫ መሰረት በአጠቃላይ ቫይረሱ ከተገኘባቸው ሰዎች መካከል 58 ሰዎች የውጭ ሀገር የጉዞ ታሪክና በበሽታው ከተያያዘ ሰው ጋር ግንኙነት የሌላቸው ሲሆኑ 13 ሰዎች ደግሞ የውጭ የጉዞ ታሪክ ያላቸው ናቸው። ቀሪ 20ዎቹ በበሽታው ከተያያዘ ሰው ጋር የታወቀ ግንኙነት ያላቸው ሰዎች ናቸው። የላብራቶሪ ምርመራ ናሙናዎቹ ከተለያዩ ይበልጥ ተጋላጭ ከሆኑ የማህበረሰብ ክፍሎች ከጤና ተቋማት በቫይረሱ ከተያዘ ሰው ጋር የቅርብ ንክኪ ካላቸው ሰዎች እንዲሁም በአስገዳጅ ለይቶ ማቆያ ውስጥ ካሉ ሰዎች ተወስዶ የተከናወነ ነው ያለው የዛሬው የጤና ሚኒስቴር የ24 ሰዓት መግለጫ እስካሁን ለ81010 ሰዎች ምርመራ መደረጉንና 582 ሰዎች በቫይረሱ መያዛቸውን ጠቁሟል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። እንደ አውሮፓውያን አቆጣጠር ከመጋቢት 24 ጀምሮ ለመጀመሪያ ጊዜ በኒውዮርክ የኮሮና ቫይረስ ሟቾች ቁጥር ቀንሶ ታይቷል። የኒውዮርኩ ገዢ አንድሪው ኮሞ ትላንት ቅዳሜ በሰጡት መግለጫ በቫይረሱ ምክንያት ህይወታቸው ያለፈው 84 ሰዎች ሁኔታ እጅግ አሳዛኝ መሆኑን ገልጸው፣ ነገር ግን ቁጥሩ መቀነሱና ከ100 በታች መመዝገቡ ቫይረሱን ለመከላከል እየተካሄደ ካለው ጦርነት አንጻር ሲታይ የሚያስደስት ዜና ነው ብለውታል። በመላው ዓለም በቫይረሱ የተያዙ ሰዎች ቁጥር 5.3 ሚሊዮን ደርሰዋል። 340,000 ሰዎች ደግሞ ህይወታቸውን አጥተዋል። ዩናይትድ ስቴትስ 1.6 ሚሊዮን ህዝቦቿ በቫይረሱ በመያዛቸው ቀዳሚ ስትሆን፣ ብራዚል ደግሞ 347,000 ሰዎች ስለተያዙባት ሁለተኛ፣ ሩሲያ 336,000 ሰዎች በቫይረሱ በመያዛቸው ሶስተኛ ሆናለች። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት መሰናዷችን ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ የፕሮግራማችን ተከታታዮች። የእሁድ ግንቦት 9 2012 ዓ.ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። መግቢያዬ ያስተዋወቅኩ ቅንብር ነው። ቀልባችንም በሙሉ የተቆጣጠረውና ስንገባም ስንወጣም መግባትና መውጣት የሚለው እዚህኛ ካለንበት አመዛኙ ያነጋገር ልማድ ብቻ ነው የሚሆነው። ብቻ ለሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 ሰዎችን የዕለት ተዕለት ያኗኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ስራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ፣ በንግድ ስራ የተሰማሩ አሊያም ሌሎች የግል ስራ የሚሰሩ ድርጅቶች ህልውና ላይ ያሳደረው ተጽዕኖ ምን ይደርስብኝ ይሆን? የቤተሰቤ ዋስትና ምንድነው? የሚሉት አንዳንዴ ክፉኛ ከመጠበብ አልፈው ለጭንቀትና ለተለያዩ የአእምሮ ጤና ሁከቶች እስከ መዳረግም ሊደርሱ ይችላሉ። ሌላው ቀርቶ የወረርሽኙ የከፋ ጉዳት ባልታየባቸውና ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን? እነኚህንና ሌሎች ጨምሮ ማለቂያ የሌላቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ የአእምሮ ሐኪሞች ጋብዘናል። ከባህሩ ወዲህና ወዲያ ማዶ የሚታዩትን የአንድ ፈተና ሁለት ገጾች ይመረምራሉ።
ፕሮፌሰር መስፍን አርአያ ከአዲስ አበባ ሐሙስ ኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 5 ሰዓት እየተቃረበ ነው። ፕሮፌሰር ዮናስ እንዳለገዳ ከስካትስዴል አሪዞና በእርሶ ሰዓት ኩለቀን ገና ማለፉ ነው። 7 ሰዓት ሊደርስ ነው በኢትዮጵያ አቆጣጠር። እዚህ ዋሽንግተን ዲሲ ከሰዓት በኋላ 10 ሰዓት። አንዳንድ የምንነጋገርባቸው ርዕሰ ጉዳዮች ወቅታዊ የሆኑ ርዕሶች ከተነሱ ጊዜው ቢለወጥ ለአድማጮች ቅርብ ለማድረግ ነው። እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። አንድ ላይ ስትቀርቡ እንጂ ለዚህ ፕሮግራም እንግዶች አይደላችሁም። የአእምሮ ጤናን የሚመለከቱ በርካታ ጉዳዮች ላይ ለአመታት አንዳችሁ ከአዲስ አበባ አንዳችሁ ከዩናይትድ ስቴትስ ፕሮግራሙ አድማጮች ያውቋችኋል። አንድ ላይ በመገኘታችሁም ደስ ብሎኛል። አመሰግናለሁ ለጊዜያችሁ።
እኛም ደስ ብሎናል። እናመሰግናለን።
አመሰግናለሁ አሉላ። እግዚአብሔር ይስጥልን።
በሙያ ብቻ ሳይሆን በስራ ጉዳይም እንደምትተዋወቁ እረዳለሁ። የምንወያይበት ርዕስ የአእምሮ ጤናን ቀድሞ በተለመደው በዕለት ተዕለት ህይወት ብቻ የምናነሳው ሳይሆን ዓለማችን እያስጨነቀ እያሳሰበ ባለው ወረርሽኝ ባስከተላቸው ሁኔታዎች ውስጥ በኢትዮጵያ ቁጥሮች እየጨመሩ ነው። ከዕለት ተዕለት በመቶዎች የሚቆጠሩ ማየት ጀምረናል። በዚህ በዩናይትድ ስቴትስ በመቶ ሺዎች ነው እየቆጠርን ያለ ነው። ብዙ ሰዎችም ለህልፈት ተዳርገዋል። ግራና ቀኝ በሁለቱም ዓለሞች ሁለት ዓለምን ብለው ከባህር ማዶ ወዲህና ወዲያ ሆነን እየተነጋገርን ያለ ነው። አስጨናቂ ነገሮች ሲበዙ በብዙ መንገድ ነው ሰው የሚጨነቀው። ዛሬ ለህመሙ ለዚህ ቫይረስ የመጋለጥ እድል ይኖረኛል ወይ፣ ቤተሰቦች እንዲጋለጡ ምክንያት ሆናለሁ ወይ ከሚለው አንስቶ በበሽታው የሚከተሉትን ጣጣዎች በአንድ በኩል፣ የኑሮውን ሁኔታ፣ ሌላ መፍትሄ አለመኖሩ፣ በዚህ መንገድ ይወጣል አለመባሉ፣ ተጨባጭ የተሻለ አማራጭ ለመስጠት አልተቻለም እና ከዚህ ቀደም ወረርሽኝ ሲከሰት ከታዩ ችግሮችም ጋር ብታዛምዱ ለመጨነቅ በቂ መሰረት አለና በምን መልኩ ነው በእርግጥ የሚያሳስበውን ነገር ሰዎች ለጭንቀትና ለህመም ከመዳረግ በመለስ ማስተናገድ የሚችሉት? ይቻላል ወይ? ከኢትዮጵያ ሁኔታ ብንነሳ ፕሮፌሰር ምስል፣
በኢትዮጵያችን ውስጥ በአሁኑ ሰዓት ያለው ወደ አእምሮ ጤና ስንመጣ ምን ምን አይነት ሰዎች አሉ ካል፣ ምንም ያልተጨነቁ፣ የተጨነቁ እና እጅግ በጣም የተጨነቁ ሰዎች እናስተውላለን። በአሁኑ ሰዓት ወደ 270 እና የመሳሰሉትን ሰዎች ከቫይረሱ ጋር መኖራቸው በተረጋገጠበት ሰዓት ብዙ ሺህ ወገኖቻችን በማቆያ ቦታ ባሉበት ሰዓት 5 ወገኖቻችን ባጣንበት ሰዓት 5 ትንሽ ቁጥር ይመስላል። ውሃንም የጀመረው ሚላኖም የጀመረው አንድ ብሎ ነው። እናንተም ሀገር አሁን እናንተ እንግዲህ ስንት እየቆጠራችሁ እንደሆነ ታውቁታላችሁና ይሄ ሁሉ ሺህ ሰው ለህልፈት የተዳረገው ይሄ ሁሉ ሺህ ሰው ከቫይረሱ ጋር ለጊዜው እንዲኖር የተገደደው ብቻ ሳይሆን አሲምፕቶማቲክ ሆኖ ቫይረሱ መኖር አለመኖሩን ሳያውቅ እንኳን አንዳንዱም ሳያውቀው የሚያልፍለት 80% በላይ እንደዛ ስለሚሆን እነኚህ ሁሉ ያሉበት ሁኔታን በምናስተውልበት ጊዜ እኛ ሀገር ይሄ ቁጥር ትንሽ ይሆናል ብዬ አልገምትም። በእርግጥ እንግዲህ እኛ ሀገር ምልልሱ 6000 ፍላይት ሳይሆን እኛ ሀገር ትናንሽ ናቸው ሰው የሚመጡትም የሚገቡትም። በእርግጥ ከሀገራችን ህዝብ ብዛት ከ110 እና 112 ሚሊዮን መቼም ወጪ ገቢው ትንሽ ባይባልም በእኛ ሀገር ደረጃ ግን አውሮፓና በአሜሪካ ደረጃ የምናየው አይደለም። ስለዚህ እነኚህ ነገሮች ለጊዜው የጠበቁን ቢመስሉም ነገር ግን ችግሮቹ አሉ። ችግሮቹ እስካሉ ድረስ ቅድም ምንም አይጨነቅ ብያለሁ። የሀገራችን ህዝብ ከ80 እና ከዛ በላይ በመቶ የሚሆነው ወይ አርብቶ አደር ወይ አርሶ አደር ወይም ደግሞ እንዱ ተባሮ የሚኖር ነውና ቫይረሱን እንዲህ በአይኑ ስካላየው ድረስ በአይኑ ማለቴ ከጎኑ ያለውን ሰው እስኪገድል ስካላየ ድረስ ሁለት ጽንፎች ለማገናኘት የሚሮጥ ነው። ምክንያቱም ሮጦ ለዛሬ ዳቦን አግኝቶ ልጆቹን መግቦ ራሱ ተመግቦ ያገኛት ቦታ 10 ሆኖ ተኝቶ ለማደር የሚጥር ነው እንጂ ይሄንን እንደ በጭራቅ መልክ መጥቶ የሚያንቀውን ቫይረስ ስካላየው ድረስ የሚፈራው አይደለም። ስለዚህ ባለማወቅም ይሁን ወይም አውቆ ለዛ ቦታ ባለመስጠት የማይጨነቅ የህብረተሰብ ክፍል በጣም ብዙ አለ ብዬ አስባለሁ። ደሞም ነው እንደዛ። ሌላው ደሞ የሚጨነቅ አለ። መካከለኛ የተማረው ስለ ቫይረሱ የሚሰማው CNN የሚያዩ ቮይስ ኦፍ አሜሪካን እናንተን የአሜሪካን ድምጽ የሚያዳምጠው እናንተ ስትናገሩ የሚሰማው እኛ ስንናገር የሚሰማው የህብረተሰብ ክፍል ለሚዲያ ተጋላጭ ሆነውና ችግሩን ከባለሙያዎች የሚሰማው ከሃይማኖት መሪዎች የሚሰማው ከተለያዩ ሰዎች የሚሰማው ይጨነቃል። ልጆች ምን ይሆናሉ? ትምህርት ቤቶች ተዘግተዋል። ሰዎች ቤት ይዋሉት። ቢያንስ የዩኒቨርሲቲ ተማሪዎች፣ የሃይ ስኩል ተማሪዎች፣ ኤሌመንታሪ ተማሪዎች፣ የመዋለ ህፃናት ተማሪዎች፣ የቄስ ትምህርት ቤት፣ የመድረሳ ተማሪዎች ቤት ይዋሉ ተብሏል። ስለዚህ ልጆች ቤት በመዋላቸው ብቻ ራሱን የቻለ ጭንቀት ይፈጥራል። ልጆች ቤት ይዋሉ ማለት በእንደኛ አይነት ህብረተሰብ ግን ልጆች ሜዳ ላይ ሲጫወቱ ይዋሉ ማለት ይሄንን ስናየው ደግሞ ራሱ ያስደነግጣልና በእነኚህ ሁኔታዎች በሚያዩበት ጊዜ የሚጨነቁ የህብረተሰብ ክፍሎች አሉ። ሌላው ግን ልሂቅ የሚባለው ወይም ደግሞ አቅም ያለው ቤቱን ቁጭ ብሎ መስራት የሚችለው ወይም ደግሞ ንግድ ቤቱን ለጊዜው የዘጋው ገንዘብ ያለው መተዳደሪያ ያለው ቤቱ ቁጭ ማለት የሚችለው ሰው ደግሞ ከፍተኛ ጭንቀት ላይ ነው ያለው። ለምን? የውጭን ሜዳ ይከታተላል፣ ያሉትን ችግሮች ይከታተላል፣ ወገኖቻችንን ስለናንተ በየጊዜው ይደውላል ይሰማል። እና ጭንቀት ላይ ደግሞ ያለ የህብረተሰብ ክፍል አለ። ስለዚህ በጭንቀት ላይ ያለው ህብረተሰብ የምናየው አንዱ ትልቁ አሁን ያስተዋልን ያለ ነው የጤና ችግር። ይሄ አንዛይቲ የምንለው ነው። ፕሮፌሰር ዮናስ እንደሚያውቀው አንተም እንደምታውቀው በረሳው ሙያ ከፍተኛ የሆነ ጭንቀት ይስተዋላል። ከቀላል እስከ ጀምሮ እስከ ከፍተኛ የሆነ አንዛይቲ ድረስ ይስተዋላል። እንዲህ አይነቱ የሚስተዋለው ደግሞ በአገልግሎት ሰጪዎች አካባቢ የፈርስት ላይን ሪስፖንደንትስ የምንላቸው አገልግሎት ላይ ያሉ ካቢን ክሩ ሊሆኑ ይችላሉ፣ ወይም በቀጥታ አገልግሎት መስጠት ላይ ከብዙ ሰዎች ጋር የሚውሉ በተለያየ ሁኔታ ከውጭ ከሚገቡ ከሚወጡ ተጋላጭ ከሆኑ ሰዎች ጋር ስራ ላይ ያሉ እንዲያ እያለ ይሄድና የጤና ባለሙያዎች እንግዲህ የጤና ባለሙያዎች ብዙ ጊዜ እኔ ስል ሐኪሞችን ብቻ ማለት አይደለም። እዛ ውስጥ የላቦራቶሪ ሰራተኞች ይኖራሉ፣ ናሙና ተቀባዮች ይኖራሉ። ናሙናውን የደምም ሆነ የላንቃ ስር ምርመራውን መርምረው ውጤቱን የሚሰጡ ሊሆኑ ይችላሉ። የጽዳት ሰራተኞች ሊሆኑ ይችላሉ። በአጠቃላይ ተጋላጭ ሊሆኑ የሚችሉ ሰዎች ከቀላል ጀምሮ እስከ ከፍተኛ የሆነ ጭንቀት እየተስተዋለባቸው ነው። እንግዲህ ወደፊት ምን ያህል ነው ስፋቱ የሚለውን ነገር ለማጥናት ጅምሮች አሉ። በተለይ የኢትዮጵያ ሳይንስ አካዳሚ ፕሮፌሰር ዮናስ አባል የሆነበት የሳይንስ አካዳሚው የተወሰኑ ቦታዎች ላይ ጥናቶችን ለማድረግ ጅማሮ ላይ ነው። ለምሳሌ ቫይረሱ ጋር በተያያዘ የተለያዩ የቤት መዋል ሁኔታዎች ይኖራሉ፣ ወይም ደግሞ ስራ ፈቶ የመዋል ችግሮች ይኖራሉ። ከዚህ ጋር በተያያዘ ደግሞ ለአደገኛ መድኃኒቶችና ሱሶች ተጋላጭነትም በዚያው መልክ ሊጨምር ይችላል የሚል ስጋት አለ። እዚህ ውስጥ እንግዲህ ጫቱ፣ አልኮሉ የመሳሰለው ነገር ብቻ ከመዋል ወይም ደግሞ ከተወሰነ ባልንጀራ ጋር የመዋሉ ነገር ስራ ፈቶ ለእነኚህ ተጋላጭነቱ ሊጨምር ይችላል። እነኚህ ነገሮች ደግሞ በአንድ በኩል ጭንቀቱን የቀነሱ ቢመስሉ በሌላ በኩል ደግሞ አንዳንዶቹ ጭራሽ ጭንቀቱን በመጨመር ወደ ከፍተኛ ድብርት ሊወስዱ ስለሚችሉ ከከፍተኛ ድብርት ደግሞ አልፎ አልፎም ከዛም ወደ ባሰ የአእምሮ ችግር ውስጥ ሊያስገቡ ስለሚችሉ እነኚህን የሚያይ ጥናቶችን በአሁኑ ሰዓት እየተዘረጉ ነው ያሉት። ስለዚህ እንግዲህ እንደው ጠቅለል ለማድረግ ያህል በእኛ ሀገር ውስጥ እንግዲህ ያለው ሁኔታ ምንድን ነው? ጅማሮ ላይ ነን። 5000 ሰው አልሞተብንም። 50000 ሰው ከቫይረሱ ጋር ይኖራል ብለን ኮንፈርም ያደረግነውበት ሁኔታ ላይ አይደለም ያለ ነው። ትንሽ ቁጥር ነው። ያ ትንሽ ቁጥር 5 ወይም 6 ወይም 7 ለአማራ ክልል፣ 4 ወይም 5 ለትግራይ ክልል፣ ለደቡብ ክልል ይሄን ያህል፣ ለጅጅጋ አካባቢ ለሶማሌ ይሄን ያህል ስንለው የተበታተነ ስለሚመስል ያ በአሁኑ ሰዓት ለጊዜው በሚያዘናጋበት ደረጃ ላይ ነው ይያምናለሁ። ሆኖም ግን አንዳንድ ጊዜ ያለው ችግር ደግሞ ምንድነው? ቅድም ያልተቀስኩት ይሄ ለህቅ በየማስበው ከመጠን በላይ ከሚገባው በላይ መረጃንም ያሰባሰበ ነው። ስለዚህ እጁ ላይ ስማርትፎን አለ፣ እጁ ላይ ፌስቡክ ያለ፣ እጁ ላይ ማህበራዊ ሚዲያ ጋር ይገናኛል። ስለዚህ እነኛ ከየቦታው የሚመጡ መረጃዎች አንዳንድ ጊዜ ሴንሴሽናል ስለሚሆኑ ምን ይሆናሉ? አላስፈላጊ የሆኑ ወይም ረባሽ የሆኑ መረጃዎችን የማምጣት አቅማቸው ከፍተኛ ነው። ከዛ ጋር በተያያዘም እንደዚሁ የዚህ አምሮ መጨናነቅ ሁኔታ መጨመሩ አይቀሬ ነው ብያስባለሁ። እንግዲህ እንዲህ አይነቱ ነገር እናንተ ጋር በሚገባ ባይናው ተጠንቷል ብያስባለሁ፣ ታይቷልም ብያስባለሁ፣ እንሰማለን። አልፎ ተርፎ ድብርቱ ከመጠን በላይ ከመሆኑ የተነሳ፣ ጭንቀቱ ከመጠን በላይ ከመሆኑ የተነሳ፣ ሰዎች ያንን ጭንቀት መሸከም አቅማቸው ከፍተኛ ከመሆኑ የተነሳ ራስን እስከ ማጥፋት ደረጃ ሁሉ ሁኔታዎች እንደተከሰቱ ሁሉ እናስተውላለን። በተለይ በእናንተ ዓለም እናንተ ባላችሁበት አካባቢ፣ በእኛ ግን እንዳልኩት ከቀላል ጀምሮ እስከ ከፍተኛ የሆነ የአእምሮ ጭንቀት በመታየት ላይ ናቸው።
መልካም፣ አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ወደ እርስዎ ልመለስ። ፕሮፌሰር መስፍን በግልጽ እንዳስቀመጡት በኢትዮጵያ ገና ጅምር ላይ ያለ ሁኔታ እንደመሆኑ በዛ ውስጥ ሊታዩ የሚችሉ ሁኔታዎችን ከጭንቀት ስለ ህመሙም አሁን አይደርስብኝም ከሚለው ጀምሮ ያለውን በዝርዝር ተመልክተዋል። እኔና እርስዎ ባለንበት ዩናይትድ ስቴትስ ለቁጥር የሚታከት ነው አደጋው የደረሰው። ወደ 100,000 የተቃረበ ነው። ከ80,000 በላይ ሰዎች ህይወት አልፏል። ደጋግመን እንዳነሳ ነው ለራስ ጤንነት በማሰብ ለቤተሰብ፣ ለሚወዱት ሰው፣ ለልጆች እንዳይያዙ ማሰብ ከሚጀምረው በኑሮም እንቅልፍ ማጣት፣ የአመጋገብ ስርዓት መፋለስ፣ የነበሩ ህመሞች ተባብሰው መገኘት፣ የህክምና ክትትልን በወጉ አለማድረግ፣ የኑሮ ሁኔታ መናጋት፣ አንዳንዶች ስራቸውን አጥተዋል፣ አንዳንዶች የንግድ ድርጅቶቻቸው ከስረዋል። መዘጋት በነበረበት ረጅም ጊዜ እስካሁን የታየ ነገር ይታዩታል። በጤና ተቋማትም የአእምሮ ጤናን እንኳን ህክምና በእናንተም በኩል ሊሰጥ የሚችለውን በአብዛኛው በስልክ ነው አሁን የሚደረገው፣ በቪዲዮ ነው ህክምና እንኳን ክትትል የሚደረገው እና ስር የሰደዱ ህመሞች የበለጠ ተባብሰውም እንዳይገኙ ስጋት ባለበት አዲስ ነገር እየተጨመረ ነው። ምን ያሉ በዚህ በዩናይትድ ስቴትስ በአሁኑ ሰዓት፣ ኋላ ላይ የሚከሰተውን ደግሞ በየተራ እንመለከታለን።
እሺ፣ አመሰግናለሁ። አሜሪካን ሀገር ፕሮፌሰር መስፍን እንዳለው የጭንቀት ችግር እዚህም አለ። በከፊል ግን ከኢትዮጵያ የሚለየው እዚህ መጀመሪያ ስለ ህመሙ የሚሰጡት መግለጫዎች ብዙ ውዥንብር ነበር። የዚህ የህክምናው መሪ የዚህን በሽታ ለመከላከል የሚመራውን ኃይል የሚመሩት ሰውዬ ዶክተር ፋውች የሚባሉት እሳቸው አንድ ጊዜ በእንግሊዝኛ ኢት ኢዝ ኮንሲቨብል እስከ 200,000 ሰው ድረስ ምንም ነገር ካላደረግን እስከ 2,000,000 ህዝብ ድረስ ሊሞት ይችላል ያሉ ለታ የተኛ ሰው የለም ነው የሚባለው አሜሪካ ነገር ዛቀር። ኢትዮጵያ በኩል የሚደረገው ጥሩ ነገር ያየሁት መረጃ አሰጣጡ እንደ አሜሪካን ሀገር ባቤል ታወር አይደለም። የጤና ጥበቃ ሚኒስትር እሳቸው ህዝቡን በሚያረጋጋ ድምፅ ስለ በሽታው በየጊዜው መግለጫ ይሰጣል እንጂ 40 ሰው መግለጫ አይሰጥም ኢትዮጵያ። ያ አንድ ጥቅም እሱ ነው። ይሄ ምናልባት ጭንቀቱን ለመቀነስ ይረዳል። ሁለተኛው በኢትዮጵያ በኩል አንድ ምናልባት የተሻለ እንዲያውም ጥቅም ሊኖር የሚችለው ይሄ ኦፒኒየን ሊደርስ ማለትም ህዝቡ የሚሰማቸው ለምሳሌ ያክል እኔ አንድ ሰው አለቃ እሸቱ ስማቸው ረስቻለሁ፣ አይነ ስውር ናቸው። መጋቢ አዲስ እሸቱ ከአውስትራሊያ ሲመለሱ ኳራንቲንድ ነበሩ ጊዮን ሆቴል እና ያንን ሁኔታቸውን ለህዝብ በሚገባ እንኳን በተፈጥሯቸውም አንድ በተርቱ ይመስላሉ ሰውየው ጥሩ አድርገው ገለጹት። አሁን እንደዚህ አይነት ሰዎችን ኡስታዝ አቡበከር ማንድ ሲናገሩ ሰምቻለሁ። እንዲህ አይነት አንድ በተርቱ ህዝቡ መሃል ያሉ ሰዎች ኦፒኒየን ሊደርስ የሚባሉት ስራዬ ብለን አቀነባብረው ህዝቡን ለማስተማር ብዙ አስተዋጽኦ ማድረግ የሚችሉ ናቸው።
ሌላ ኢትዮጵያ ውስጥ አንድ ትልቁ ነገር ኢትዮጵያ የነጠቀማት የኢትዮጵያ ሆስፒታሎች እና ጥቁር አንበሳ ምናልባት በጣም ተዳክመዋል በደርግ ጊዜ ከዛ በኋላ። ነገር ግን የኢትዮጵያ ፓብሊክ ሄልዝ ሲስተም በተለይ ሄልዝ ኤክስቴንሽን ወርከርስ የሚባሉት ታች ድረስ ሄደው እስከ ቤተሰብ ድረስ የሚያገለግሉ የህብረተሰብ ጤና ሰራተኞች አሉ። እነዚህ ሰዎች አሁን እንደሰማው ከቤት ቤት እየዞሩ ማስክ አድርገው አፋቸውን ሸፍነው ጥንቃቄ አድርገው እየዞሩ ምልክት ያለውን ሰው ስክሪን ያደርጋሉ። ሰው እስኪመጣ ድረስ አይጠብቁም። እየዞሩ ስክሪን ማድረግ እንደሰማሁት የሆነ ክፍለ ሀገር እስከ 1.2 ሚሊዮን ህዝብ ስክሪን ማድረግ ይችላል። እና አንዳንድ የኢትዮጵያ የፐብሊክ ሄልዝ ሲስተም ጥሩ ጥቅም ያመጣ ይመስለኛል ከዚህ ሀገር ጋር ሳነጻጽረው። ሌላ እንግዲህ በሽታው እንዴት ሊሆን ይችላል? አንዱ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛው አለ። አእምሮ በሽታ አንጻር እነዚህ ሶስቱንም ሊመለከት ይችላል። ለምሳሌ እዚህ አሜሪካን ሀገር ኮሎምቢያ የታወቀ እንዴት ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትረስ የተነሳ ራሳቸውን የገደሉ አሉ። እንግዲህ የጤና ባለሙያዎቹ ራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ አንጎልም ላይ ተጽዕኖ አለው። የደም መርጋት አንጎል ስትሮክ የሚባለው መፍጠር ይችላል። ይሄ ራሱ ቀጥታ የባህሪም ለውጥ ሊያመጣ ይችላል። እንደ ዴሊሪየም ኮንፊዥናል ስቴት የሚሉት ፈረንጆቹ እና ሌላው ደግሞ ቀድሞ ራሱ የአእምሮ ህመም ያለበት ሰው ሁኔታው ሊባባስ ይችላል። በዚህ ኮቪድ መጣ ሲባል እና ሶስት አራት መንገዶች ማየት ይቻላል። በምን መንገድ ከአእምሮ ጤና ጋር ሊያያዝ ይችላል የሚለውን ለማየት እንግዲህ አዲስ ነገር ነው። እንግዲህ ፕሮፌሰር መስፍን እንዳለው ገና ብዙ መጠናት ያለበት ነገር አለ።
መልካም። የአእምሮ ጤናን አንስቶ ሊከሰት የሚችሉ ነገሮችን የወደፊቱን ጨምሮ መመልከት ይልቁንም በግልጽ እንዳስረዳችሁት ገና ብዙ ያልታወቀ ጠባይ ያለው የህመም አይነት እንደመሆኑ የአእምሮ ጤናን የሚመለከተው አሁን ባሉትና ሊሆኑ በሚችሉት ውስጥ ነው እየተመለከትን ያለ ነው። በጥልቀት እንድትመረምሩት ወደምፈልገው ሌላ ትልቅ ርዕስ ከመሄዳችን በፊት ገና አልተወጣንም የዚህን ፈተና። በኢትዮጵያ ገና እንደ አዲስ እየመጣ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካለንበት አንስቶ እዚህ ባለፉት ሁለት ወራት ብዙ ሰው በተጎዱበት ሀገር እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጭ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው እና የምትፈነጥቁት ሀሳብ ካለበት ልስጥና ወደ አንድ ትልቅ ርዕስ ወስዳችኋለሁ።
ከፕሮፌሰር መስፍን አርአያና ከፕሮፌሰር ዮናስ እንዳለገዳ ጋር የጀመርነው ወግ አላበቃም። ኮቪድ-19 ተያይዘው የሚደርሱ ውስብስብ ችግሮችና የአእምሮ ሁከቶችን ነበር የተመለከትነው። በቀሪው ውይይታችን ከዚሁ ወረርሽኝ ጋር ተያይዘው የሚታዩ የህይወትን የተለያዩ ገጾች የሚመለከቱ በጠቅላላው ህይወት ላይ ያሳደረውን ተጽዕኖ የሚፈትሹ ምናልባትም እሳቢዎቻችንና ህልሞቻችንን የሚጎበኙ ጥያቄዎችን መልከት እናደርጋለን። ቆየት ብለው ይመለሳሉ።
I'm sorry.
ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላ ፍለጋ ያዝማሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት ብለነዋል። ቀደም ብዬ ላስተዋወቅኩት ቅንብር ፋሩቅ ሙባረክ ስልኩ መስመር ተገኝተዋል። 3D ፕሪንተርን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን መስራት ይዟል። ወደ ውይይታችን እንዝለቅ። የራዲዮ መጽሔት እንግዳችን እንድትሆን መነሻ ይሆነን በቅርቡ እየሰራው ያለ ምናልባትም ከጊዜው ጋር እጅግ አስፈላጊ የሆነ ቁሳቁሶች በ3D ፕሪንተር በተባለው ቴክኖሎጂ አማካኝነት እየሰራ መሆኑ ነው። ወደዚያ ዝርዝር ከመግባታችን በፊት ግን እስኪ ፋሩቅን አስተዋውቀን ስለራስህ ባጭሩ ግለጽልን እስኪ።
እሺ፣ ፋሩቅ ሙባረክ እባላለሁ። በኢትዮጵያ አየር መንገድ ውስጥ ኤርክራፍት ኢንጂን ቴክኒሺያን ነኝ። በተጨማሪም 3D አርቲስት ነኝ። ኢትዮጵያ ኤርላይንስ ውስጥ ወደ 10 ዓመት አካባቢ ሰርቻለሁ። ይሄን ይመስላል።
እሺ፣ አመሰግናለሁ ፋሩቅ። ከመጨረሻው እንነሳ። ውይይታችን ምስሉ ላይ ነው የሚያተኩረውና የ3D አርቲስት መሆን ቀደም ብዬ በመግቢያው እንደተቆንኩት በዚህ ሰዓት ብዙ አገሮች ጥረት ያለባቸው በኮቪድ-19ን ወረርሽኝ ተንተርሶ የፊት መሸፈኛ ጭንብሎች የአፍና አፍንጫ መሸፈኛ ጭንብሎች ከፍተኛ እጥረት ያለበት ሰዓት ነው። ሁሉም ሰው የሚያስፈልገው ደረጃ ደርሷል። ይልቁንም ደግሞ ለሕክምና ባለሙያዎች በእጅጉ ያስፈልጋቸዋል። እጥረት ግን አለ። ኢትዮጵያ አሁን የሚፈልግበት ሰዓት የሚጀምር ይመስላል። የህመሙ ስርጭት ቁጥሮች ከፍ እያሉ እያየን ነው። እንደ ድል ሆኖ ያ ቁጥር ብዙ ባይሆን እንመኛለን። ነገር ግን መዘጋጀት ይጠይቃል። የ3D ፕሪንተር አርቲስት ብለሃል። እንደ ሌሎች የጥበብ ዘርፎች በጥበብነቱ ነው፣ ምክንያቱም ሁለት ነገሮችን ያያያዘ ነው። 3D የምህንድስና ቴክኖሎጂ አለ፣ ዲዛይን አለበት። ኢትዮጵያ ውስጥ ያን ያህል የተስፋፋም አይመስለኝም ነበር። እና እስኪ ከ3D ጋር ያለህን 3D ፕሪንተር ጋር ያለህን ትውውቅም እንዲሁ በመጠኑ ግለጽልን።
እሺ። 3D ፕሪንተርን ከፕሪንቲንግ ጋር የተዋወቅኩት ኢትዮጵያ አየር መንገድ እየሰራው ያለ ነው። 3D ፕሪንትድ ከሆኑ የሞተር እና የአውሮፕላን ፓርቶች ጋር በቀጥታ ግንኙነት ነበረኝ እና እነዚህ ትልልቅ ድርጅቶች እንደ ኤርባስ፣ ጂኢ 3D ፕሪንቲንግ ማኑፋክቸሪንጉን ይጠቀሙታል በጣም እና ፓርቶቹ እኔ በምሰራበት ሰዓት ከእቃዎቹ ጋር እነካካለሁ፣ አገኛቸዋለሁ። እኔ ደግሞ ዝም ብዬ ጎንደር አደርጋለሁ እንዴት እንደተሰሩ እቃዎች እና ያንን ሳረግ 3D ፕሪንቲንግ ምን እንደሆነ አወቅኩኝ። ከዛ የበለጠ ለማወቅ ጓጓሁ እና ማንበብ ጀመርኩ፣ መደብ መፈለግ ጀመርኩ። ከዛ የተወሰኑ 3D ፕሪንተሮች ማምጣት ጀመርኩና አንድ ትንንሽ 5 ፕሪንተሮች አሉኝ። እነሱን አምጥቼ በደንብ ቴክኖሎጂውን አወቅኩት። ከዛ ደግሞ ዲዛይኒንጉንም እየተማርኩ ዲዛይኒንጉንም ለመድኩት። ከዛ አፕሊኬቢሊቲው በጣም ሰፊ ነው፣ ወደድኩት፣ መስራት ጀመርኩ።
እንግዲህ በግድ ገፋሃለው የቴክኖሎጂ ቃላቶችም ስላሉ በንግግር በልማድ እንጠቀማለን እና ለብዙ አገልግሎቶች የሚውሉ ለብዙ ጥቅም የሚውሉ ቁሳቁሶች ይሰሩበታል እያልከን ነው። በአፕሊኬቢሊቲ ስትለን ለተለያየ ነገር ማገልገሉን እያረዳል ነው። ፋሩቅ፣ ይሄ በኮምፒውተር የሚታገዝ የዲዛይን መስሪያ እና ቁሳቁሶች የሚፈጠሩበት ቴክኖሎጂ
አዲስ ነው ማለት ይቻላል። ባለፉት ጥቂት ዓመታት ውስጥ በምዕራቡ ዓለም በጣም እየተስፋፋ ተፈላጊ የሆኑ ነገሮችን ጥረት ያለባቸው ልክ እንዳሁኑ ያሉ ሰዎች በምናባቸው ማሰብ የቻሉትን መስራት ይችላሉ እስከሚባል ድረስ ወሰን የሌለው የሚመስል ትልቅ አቅም አለው ተብሎ ይታሰባል። ነገር ግን እንደ ኢትዮጵያ ባሉ ሀገሮች ተጠቃሚ ለመሆን ቴክኖሎጂው አልተስፋፋምና ምንም እንኳን በስራ አጋጣሚ ያተውቅ ቢፈጠር እንዴት አዳበርከው? አሁን የሰራሃቸውን ስራዎች ስንመለከት በዛ ውስጥ በደንብ የቆየ ሰው የሚሰራውን ስራ የሚመስል ነው፣ ወይንም ደግሞ በጥበቡ ገፋ ለማድረግ እንደሞከርክ ያስታውቃልና በምን ራስህን ማስተማር ቻልክ? እንዴት ገፋበት የር መንገድ በስራ አጋጣሚ ከምታየው ባለፈ?
እሺ፣ 3D ፕሪንቲንግ ተግባራዊነቱ በጣም ሰፊ ነው። የማይገባበት ቦታ የለም፣ ብዙ ቦታ ላይ ይገባል። እኔ 3D ፕሪንቲንግን መስራት ከጀመርኩ በኋላ አሁን ላይ እንደምናውቀው ይሄ የማምረት ሂደት ኢንፎርሜሽኖች ብዙ ጊዜ ኦፕን ሶርስ ናቸው፣ በደንብ ይገኛሉ የኢንተርኔቱ ላይ በደንብ በሰፊው አለ እና መጀመሪያ ፕሪንተሩን ካመጣው በኋላ ለማወቅ የመረጃ መረብን በደንብ ስዳስስ ብዙ መረጃዎች አገኘው፣ ብዙ እውቀቶችን ሰበሰብኩ፣ ብዙ ቪዲዮዎችን ዩቲዩብ ላይ አየሁኝ። እነዛን ካየው በኋላ በደንብ እያንዳንዱ ነገር ሞክረው ነበር ያየሁትን ነገር እና የዓለም ላይ ደግሞ የ3D ፕሪንቲንግ ግሩፖች ብዙ አሉ ኮሚኒቲዎች እና እነሱንም ጆይን አደረኩኝ። ሁሌ አዳዲስ ነገሮች ሲሰሩ አብሬ እየተከታተልኩ ሄድ ነበር ከዛ ጋር እና አያመልጡኝም ነበር። ከ3D ፕሪንቲንግ ጋር የተያያዙ ማንኛውም መረጃዎች አያመልጡኝም ነበር። እነዚህን ተጠቅሜ በደንብ ተማርኩት፣ ለመድኩት። በደንብ ደግሞ ፕሪንተሩን ሳገኝ ደግሞ እየሞከርኩ ራሴን በደንብ አሳደግኩበት።
እንግዳይን ፋሩቅ ሙባረክን አመሰግናለሁ። አድማጮች፣ ቃለ ምልልሳችን ረዘም ያለ ነው። ሙሉን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። አድማጮች፣ አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው። ንጉሴ አክሊሉ ለምሽቱ የሕግን የባህልንና የሰው ልጆችን አስተሳሰብ ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው ከሚያስታውሱን እንግዳው ጋር ወደሚያደርገው ቆይታ
አሉላ እንዴት ሰነበት? በገና ጨዋታ በሚናህ በመስመርህ እንደሚባል ታስታውሳለህ መቼም። እና ዛሬም አንተም በቤትህ በሚናህ እኔም በሚናዬ በቤቴ ይኸው ተከፍቷል መስኮቴ ማለት ነው። እዚህ ላይ የሰሞኑ የሀገራችን ሁኔታ አንድ የኋላ ታሪክ እንዳስታውስ አደረገኝ። ለአዲሱ ትውልድ የድንጋይ ዳቦ ዘመን መስሎ በሚታይበት በዚያን ወቅት አንድ በሕግ የሚፈለግ ወይም ወንጀል ሰርቶ ለማምለጥ የሞከረ ዳንዴ ወንበዴ በሕግ አምላክ በንጉሥ ወድቃ በተነሳችው ባንዲራ ሲባል ይቆማል። ሊሂድ ካለም አላፊ አግዳሚው ይይዘዋል፣ ሕግ ፊት ይቀርባል። እናም ጨዋታን ጨዋታ ያነሰዋልና በወቅቱ የኮሮና ወረርሽኝ ምክንያት በሽታው እንዳይዛችሁ ካልተቸገራችሁ በቀር ከቤት አትውጡ፣ አትቀራረቡ፣ አትጨባበጡ፣ ጣታችሁን እጃችሁን ታጠቡ የሚለው መመሪያ አሁን አሁን ይበልጥ እየተጣሰ ነው እያለ ፖሊስ እየተናገረ ነው። የሃይማኖት አባቶች ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ሕግ መኖር አይችልም፣ ልጓም የሌለው ፈረስ ይጥላል ከደንደስ እያሉ እያስተማሩን ነው። መጋቤ ሐዲስ አባ ገብረ መድን ገብረ ዮሐንስ የታዕካ ነገሥት በአታ የሐዲስ መምህር ከ1600 ዘመን በላይ ታሪክ ያለው በዓለም አቀፍ ደረጃም ተቀባይነት የነበረው የፍትሐ ነገሥትም ምሁር ናቸው።
ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ሕግ መኖር አይችልም፣ ልጓም የሌለው ፈረስ ይጥላል ከደንደስ ይባላል። ህግ የሌለው ሰውም እንደዚህ ነው መረን ሆነ። አዎ ዳን የወንበር የሆነ ይቀራል ራስን አጥቶ ሀገር ያጠፋል። እና ለሰው መግቻው ልጓሙ ህግ ነው። ያለ ህግና ያለ ስርዓት ማህበራዊ ኑሮ መኖር አይቻልም። ማህበራዊ ኑሮ ህዝባዊ ኑሮ መኖር ህዝባዊ ቦታ እንዲቃና ሊከናወን እድገት ልማት አንድነት ህብረት የሚጠናከረው በህግ ነው በደንብ ነው በህግ በስርዓት። አዎ ደንብ ስርዓት ተከትሎ ነው ወይም ደግሞ በደንብና በህግ በስርዓት ሲመራ ነው። እና ስለዚህ ዓለም ከተፈጠረ ጀምሮ ያለ ህግ አይኖ
ለመሆኑ ሀገርና ህዝብ ያለ ህግ እንዴት ነው መኖር የሚችሉት? መንግስትና ማህበራዊ ኑሮስ? አባትህን ጠይቀው ይነግራሃል ሊቃውንትንም እንዴት ነው በላቸው ያስረዱሃል እንዲል መጽሐፍ መጋቤ ሐዲስ።
ከህግ ውጭም ይሆን ነገር የለም። ሁሉም አሁን ቀደም እየነተናገርኩት ማህበራዊ ኑሮ ሀገር ህዝብ የሚኖረው በህግ በስርዓት ነው። ከህግ ከስርዓት ከስነ ስርዓት ውጪ ሰው መኖር አይችልም። ሀገር ይፈርሳል፣ ይበላሻል፣ ይተላለቃል። የአውሬ ኑሮ ይሆናል። የአውሬ አካሄድ አዎ የአውሬ አረማመድ ይሆናል። ህግ ከሌለ ስርዓት ከሌለ ስለዚህ ህግ ማሰሪያ ነው። ህግ ልጓም ነው። ህዝቡን የሚጠብቅ ነው። እና አንድ ሰው ሲያጠፋ ሲቀጣ ሌላው ደግሞ እሱን አይቶ ይቀጣል። እንደገና እሱ ደግሞ ይታረማል፣ ይስተካከላል። እና እግዚአብሔር አምላክ ፍጡሩ በህግ እንዲመራ ያደረገው እንዲድን እንዳይጠፋ ነው። ጠፍተ እንዳይቀር እንደ እንስሳ እንደ ከብት ወድቅ እንዳይቀር ሰው ክቡር ፍጥረት ስለሆነ ነው ህግ የተሰራለት። ከፍጥረታት ሁሉ ከ22ቱ ስነ ፍጥረት ሰውና መላእክት ናቸው ክብር ያላቸው ነጻነት ያላቸው በነጻነት የተፈጠሩ ፍጥራን ሁለቱ ናቸው ከ22ቱ ስነ ፍጥረት ሰውና መላእክት።
አመሰግናለሁ። መጋቤ ሐዲስ አባ ገብረ መድን ገብረ ዮሐንስ።
እግዚአብሔርና እንግዳውን አመሰግናለሁ። ወደ ራዲዮ መጽሔት ታዳሚዎች ቀደም ብለን የጀመርነው ውይይት ተከታይ ነው። ዓለም አቀፍ ወረርሽኝ ኮቪድ-19 በሰው ልጆች የህይወት ዘይቤ ላይ ባሳደረው እጅግ ግዙፍ ጫናና በህይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ በጀመርነው ተከታታይ ልዩ ወግ ቀደም ብለን ኮቪድን ተከትሎ በአንጎል ላይ ስለሚደርሱ ጉዳቶች ያወያየናቸው ሁለቱ እንግዶቻችን የአእምሮ ሕክምና አዋቂዎቹ ፕሮፌሰር መስፍን አርአያና ፕሮፌሰር ዮናስ እንዳለገዳ አሁን ደግሞ በዚህ ባስተዋወቅነው ርዕስ ላይ አወያይ ሀሳቦችን ይፈነጥቃሉ። ጫፉን የነካችሁት አንድ ሀሳብ ሌላ ርዕስ አለ ብዬ በመግቢያ ወደ አስተዋወቅኩት የውይይት ጭብጥ ይወስደናል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርምና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ-19 ያው ያስጨንቃል፣ ወረርሽኝ ነው፣ ብዙ ጣጣ አምጥቷል፣ ወዴት ይህን እንደሆነ አናውቅም። እዚህ መሀል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበዋሉ። ጊዜ ኖሯቸው ያንን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ፣ ለዚያም ጊዜ ያልነበራቸው፣ በቅጡም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ ነው። እስኪ የየበኩላችሁም ፈንጥቁ። በፖለቲካ ምክንያት፣ በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ ዓመትና ሁለት ዓመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቀው ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን?
ከሰጠን ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን?
ጉዳቱ እናንተ ጋር በሰፊው ታይቷል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያንሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ ደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበር እና አውሮፓ ነው ብዙ የምመላለሰው እና ቤተክርስቲያኖች ወደ ሙዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት ዕድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የሥነ ጥበብ ውጤቶች ሁሉ ቦታቸውን እየለቀቁ ለሚንኳኳ ሙዚቃ ለሚጮህ ነገር ቦታቸውን የሰጡበት ጊዜ ነበርና ብቻ በአጠቃላይ የስፒሪቹዋል ህይወት አንዱ የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ ሜካኒዝም ስፒሪቹዋል የሆነ ኮፒንግ ነው። ሪሊጂየስም ሊሆን ይችላል። የተለያዩ ኮፒንግ ሜካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የእኛን ህይወት ስናየው በጣም በተለያየ ጽንፍ ላይ ነው ያለ ነው እና ወደ እኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ከስርዓት ለውጥ ጋራ ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። እስልምናውም ሙስሊሙም በእስልምናው ክርስቲያኑም በክርስትናው ባለፉት 10 ዓመታት ከነበረው በተሻለ ሁኔታ መሆኑ በአንድ በኩል ለጊዜው እያገዘው ነው ብያለሁ። መጀመሪያ ንግግሬ ላይ እንዲያውም ወደ አንድ ጽንፍ ሄጄ የለም እኛ ኢትዮጵያችን የቅዱሳን ወይም የቅዱሳት ሀገር ነች፣ የበሽታ ኢትዮጵያን ያልፋታል የሚለው እንዳያዘናጋ ብዬ ተናግሬ ነበርና ሁልጊዜ የምናገራለሁ። ስለዚህ እነኝህ ነገሮች ስናይ ፕሮፌሰር ዮናስ ቢናገር ያልኩበትም በዚህ ምክንያት ነው። እናንተ አገር ያለው ስለ ህይወት በአሁኑ ሰዓት የሁሉ ሰው ይቺ በአይን የማትታይ ቅንጣት የሆነች ቫይረስ መጣ፣ ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች በራቸውን ዘግተው እርስ በርስ እየተያዩ እየተፋጠጡ ግማሾቹ እየተዋወቁ ግማሾቹ የበለጠ አንዱ አንዱን ኢሪቴት እያደረገው ስሜቱን ምንድን ነው የሚባለው ለመደባለቅ ፈልጌ ነበር የታገልኩት። ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይህን እንግዲህ ወደ እኛ ሀገር እንዴት ታመጣዋለህ ስባል ገና ጀማሪዎች ብንሆንም ካለፈን እሰየው ስለቴን ለታቦታቱ አገባለሁ እና እንዲሆንልኝ እምጸልያለሁ። ግን የምለው ነገር ሁልጊዜ ዛሬም አንድ ቦታ ላይ ስናገር ነበር ተዘናግቶ ከማለቅ ረዶ መትረፍ ብዬ ነበር። ረዶ መራድ ማለት መፍራት ማለት በጣም ከመጠን በላይ መፍራት ከሆነ መራድ ይባላል። ስለዚህ ተዘናግቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ ወይም እንዲህ ተራራ ላይ የምኖርና ወይም እንደ አይነት አልትራቫዮሌት ያለበት ሀገር ምኖር ነኝ ብሎ የሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ እየተናገሩ ራስን አዘናግቶ በኋላ ችግሩ ሲመጣ እንደ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትረፍን አስፈላጊ ነው ብዬ አምናለሁ። እንግዲህ ስፒሪቹዋል ህይወት የምለው ይሄን ነው። ስፒሪቹዋል ህይወታችን ራሳችን ወደ ውስጥ አይተን ምን ያህል አሁን አዲስ አበባ ውስጥ የማየው ነገር ወጣቶች አንዳንድ ቦታ ላይ ተደራጅተው ካላቸው ጥሪ ለሌሎች ያካፍላሉ፣ ለሌላቸው ያካፍላሉ። ልብስም ብትሆን 2-3 ካላቸው ያችን አጠራቅመው ለታረዙት ያለብሳሉ። ምግብም ብትሆን ምግብ ለሚያስፈልጋቸው ያቀርባሉ። በተለይ አረጋውያን የሚጦሩበት ቦታ አለ። በተለይ በእንደዚህ አይነት ጊዜ አእምሮ ህሙማን ለእንደዚህ አይነት በሽታ በጣም ተጋላጭ ናቸው። ምክንያቱም ትኩረት የሚያጡ የህብረተሰብ ክፍሎች አሉ። ስለዚህ ይህን በምናይበት ጊዜ ህይወት ምናልባት አሁን እንኳን በእኛ ሀገር ባለችበት ሁኔታ ከዚህ ወረርሽኝ ትልቅ ወረርሽኝ በኋላ በነበረችበት ትቀጥላለች ብዬ አላስብም። ምናልባት ቅድም ፕሮፌሰር ዮናስ እንዳለው ትኩረት ሰጥተን መጀመሪያ ህዝባችንን ራሳችን ማትረፍ ላይ ትኩረት ሰጥተን ይሄንን ጠላት ከውጭ የመጣብንን ጠላት በጋራ አሸንፈን ያንን ድል ከተወጣን በኋላ በአንድነታችን በጋራ በመነሳታችን ምክንያቱም ይሄ ቫይረስ ለጊዜው ያስተማረን ነገር ለኛ ለኢትዮጵያውያን ቢሆን ምንድን ነው? ከኮሮና በፊት ከሶስትና ከአራት በፊት ትልቁ ኢትዮጵያኖች የምንታገል የነበረው ምን ያህል በዘር መከፋፈላችንን፣ ምን ያህል በጎሳ መከፋፈላችንን፣ ምን ያህል ልዩ እንደሆን ነበር የምናወራው። አሁን ግን ስናየው እቺ ቅንጣት እንኳን እኛ ዓለምን በሙሉ አንድ አድርገዋለች። እስካሁን ድረስ ሌሎች እንስሳት ሲያልቁ አይደለም እያየን ያለ ነው። ምናልባት ስላልመረመር ናቸው ወይም አሟሟታቸውን ስላላየን ይሆን አላውቅም። አንድ ሁለት ሶስት ነብሮች እናንተ ሀገር በኮሮና ቫይረስ ኮሮና ኖቨል ኮቪድ-19 ተይዘው መትረፋቸውን መስማቴን ወይም ማንበቤን አስታውሳለሁ። ነገር ግን ሁላችንንም ቢጫም ቀይ ጥቁር ወይም ስፓኒሽ ወይም እንዲዘር ሳንል በተለይኛ ኢትዮጵያውያን ከምንጊዜውም በላይ ለአንድ ጠላት የተጋለጥንበት ጊዜ መሆኑ ለህይወት ያለንን አመለካከት በአንድ ላይ ስለመተሳሰብ ያለንን አመለካከት እምነታችን ይሄም ይሁን እያ ሁላችንም በአላህ ዘንድ በፈጣሪ ዘንድ አንድ መሆናችን አንድ ሰው መሆናችንን ያየንበት ጊዜ ነው ወይም ደግሞ የበለጠ የምናይበት ጊዜ ይሆናል ብዬ አስባለሁ። እና እነኚህ ነገሮች እንግዲህ ስለ ህይወት ያለንን ፍልስፍና በከፊልም ሆነ በሙሉ ይቀይሩታል ብዬ አስባለሁ።
መልካም፣ አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ተጨማሪ ጥያቄ አላንሳ፣ በዚሁ ጉዳይ ላይ የእርስዎን እይታ እንውሰድ።
ፕሮፌሰር መስፍን ጥሩ አድርጎ ገልጾታል እና እዚች ላይ ትንሽ እኔም ተጨማሪ ማጠናከሪያ ሀሳብ ማቅረብ ፈልገው ይሄ ኢትዮጵያ ውስጥም ሌላውም ዓለም ኮሮና ቫይረስን በሚመለከት የምናደርገው ትግል በጣም በተጠናከረ መልክ በትልቅ ህብረት ስሜት ቢያንስ ክትባት እስኪገኝ ድረስ መቀጠል አለበት። ማለትም ለአንድ ዓመት ተኩል እስከ ሁለት ዓመት ድረስ ቢያንስ ኢትዮጵያ ውስጥ ሆነ ውጭ ሀገር፣ በተለይ ኢትዮጵያ ውስጥ ፊዚካል ዲስታንስ ይሄ ፈረንጁ ሀገር ስራ ላይ የዋሉት ነገሮችን ለማድረግ በማያቻልበት ሁኔታ መርካቶ ውስጥ 3 ሜትር 2 ሜትር ተራራቅ ብሎ ለማለት በጣም ከባድ የኑሮ ሁኔታ አለ። ሰርቶ ማደር አለበት ህዝባችን እና ክትባቱ እስኪገኝ ድረስ የመከላከል እርምጃ ከጤና ጥበቃ የጤና መከላከል በተለይ ፐብሊክ ሄልዝ መከላከል ላይ ትኩረት ያላቸው ሰዎች የሚያደርጉትን አመራር የተከተል በትልቅ ህብረት ቢያንስ ክትባቱ እስኪገኝ ድረስ ህብረት ስሜት መኖር አለበት። ክትባቱ ከተገኘ በኋላ ወደ ግጭቱና መቆራቆሱ መመለስ ይቻላል። እስከዛ ግን ኃላፊነት አለበት ህብረተሰቡ፣ እያንዳንዱ ህብረተሰብ አካል ተባብሮ ለመዋጋት ይህን ነገር። አመሰግናለሁ።
ምናልባት ከአድማጮች ጋር የምንተዋቸው ቀጣይ ውይይት ይኖረናል። ፕሮፌሰር መስፍን ቀደም አድማጮች ሰዓቱን ስናገር ተከታትሎኝ ይሆናል፣ እኩለ ሌሊት አልፏል። አሁን በምንነጋገርበት ሰዓቱ ገብቷል። ሌላ ምናልባትም በአካል በቪዲዮ በምስል እያዩችሁ ውይይቱን የሚከታተሉበት ተከታይ ውይይት ይኖረናል። ከአድማጮች ጋር የሚቀር ጥያቄ ላንሳ፣ ከእናንተ ጋር ስንመለስ የምንጀምርበት ርዕስ ይሆናል። ሰው ልጅ አስተሳሰብ ከፍልስፍናው ጋርም የሚያያዝ ነው። በዚህ በቀደመ ጥያቄ ያነሳሁትን ይህን ጥያቄ ለራስ ለማንሳት የተለየ ሁኔታ ላይጠይቅ ይችል ነበረ። ምናልባት የፈቀዱ ሰዎች በዕለት ኑሯቸው ውስጥም ያነሱት ይሆናል። ነገር ግን እንዲህ ያለ አደጋ ከርቀት ሲመጣ አሸባሪ ሲሆን እንደዚህ ሙሉ ቀልባችንን እንዲወስድ ስለ ጤንነታችን ስለ ነጋችን እንድናስብ ሲያደርግ ቅርበቱ ደጃፍ ያደርሰዋልና ምንም እንኳን በኢትዮጵያ አሁን በጉዳት ደረጃ የሚነገረው በቀን ውስጥ የሚለዋወጠው ሁኔታ ወዴት እንደሚያደርሰን ባናውቅም ቁጥሩ አነስተኛ ነውና ይሄን ነገር ተመልካቾቻችን አድማጮቻችን እንዲነጋገሩበት እናድርግ። በሚቀጥለው ሳምንት የናንተን ውይይት ካቆምንበት እንቀጥላለን። ፕሮፌሰር መስፍን አራያ አዲስ አበባ ቀደም ብዬ እንደገለጽኩት እኩል ለሊት እስኪያልፍ አድማጮቻችን ያሉትን ሐሳብ ለማካፈል ቆይተው በዚህ ውይይት ስለተሳተፉ አመሰግናለሁ። ፕሮፌሰር ዮናስ እንዳለገዳ ከአሪዞና ከስካትስዴል አሪዞና ሁለታችንም እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ።
እኔም አመሰግናለሁ ፕሮፌሰር ዮናስንም ስላገኘው ደስ ብሎኛል።
በጣም
እናንተም ራሳችሁን ጠብቁ ታስፈልጉናላችሁ። ምክንያቱም እናንተ በያላችሁበት ሆናችሁ ለሀገራችሁ ተቆርቁራችሁ እዛም ካሉ ወገኖቻችሁ ጋር በዚህም ኢትዮጵያ ካሉ ወገኖቻችሁ ጋር በመሆን የምትሰሩት ስራ ቀላል ነገር አይደለም። በጣም እግዚአብሔር ይስጣችሁ። በነገራችን ላይ ለኢትዮጵያ የምትሰሩት እኮ ስራ ለአካባቢው ሁሉ ነው የሚጠቅመው። ምክንያቱም የእኛ ወገኖች በአረብ ሀገር አሉ፣ በችግር ላይ ናቸው። ወደ ሀገራቸው መምጣት አቅቷቸዋል። የእነሱ ነገር በጣም ያስጨንቀናል። ስራ እንደ ልብ የሚያገኙበት ጊዜ አይደለም። በልተው የሚያድሩበት ጊዜ አይደለም። የቫይረሱ ሁኔታ እነሱ ባሉበት ሁኔታ በከፍተኛ ሁኔታ የተሰራጨበት ነው እና በተለይ በእንደዚህ አይነት ችግር ጊዜ ደግሞ ምናልባትም እንደማስበው በብዙ ሁኔታ ተፋፍገው ነው የሚኖሩት ብዬ አስባለሁ። አንዳንዶቹም ደግሞ መንገድ እየጣሱም ወደ አገራቸው በመምጣት ላይ እንደሆኑም ይገባኛል። ስለዚህ በከፍተኛ ጭንቅና ችግር ላይ ስለሆኑ እንደው አደራ የምለው እናንተ በተለይ ውጭ ያላችሁ በእንደዚህ በመንገድ ላይ እና በተለይ በየአረቡ ሀገሮች በስደት ላይም ሆነ የደቡባዊ አፍሪካ ሀገሮችም ያሉ ኢትዮጵያውያን ወገኖቻችሁን፣ ኤርትራውያንም ማለቴ ነው፣ ሶማሌ ወገኖቻችንም ማለቴ ነው፣ ጅቡቲያኖቹንም ሱዳኖቹንም ስለሆነ እንግዲህ መረጃ የሚደርሰው በተለይ በቮይስ ኦፍ አሜሪካ በኩል ስለሆነ ፕሮፌሰር ዮናስም አውቃለሁ በየጊዜው በዚህ መድረክ እየመጣ ትምህርት እንደሚሰጥ። በአጠቃላይ ግን ህብረተሰቡን በማስተሳሰብ እናንተም ችግር ላይ እንዳላችሁ ይገባኛል፣ ግን ከኛ ትሻላላችሁና እንደዚህ ዙሪያውንም ያሉትን ወገኖቻችን እየረዳችሁ እንደመሆናችሁ መጠን እንደው አደራ እነሱንም እንዳይረሱ በሚል ነው። እነኛንም ወገኖቻችንን አይዟችሁ እንግዲህ ፈጣሪ ከእናንተ ጋር ይሁን እላለሁ። ራሳችሁን ግን በያላችሁበት ጠብቁ ማለት ብቻ ነው የምችለው አቅም ያለኝና እንግዲህ ይችን ለማለት ያልነው። እግዚአብሔር ይስጥልኝ። አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራ መሄድ ይሻላል። ከሌሊቱ ኢትዮጵያ አቆጣጠር 6:30 ነው። ነፍቻለሁ። ጥሩነቱ ጠቃሚ ውይይት ስለሆነ በተለይ ከእናንተ በኩል ያገኘሁት ብዙ ጠቃሚ ነገር ነው እና አዝዩዋል በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
አድማጮች ከፕሮፌሰር መስፍን አራያና ከፕሮፌሰር ዮናስ እንዳለ ጋር የጀመርነው ውይይት አልተቋጨም። የዛሬውን የኑሮ ፈተናዎችና የነገውን የድህረ ኮሮና ወረርሽኝ ዓለም ገጽታ ከወዲሁ በሩቁ አሻግረን ለማየት የምንጥርበትን ጨምሮ ቀሪውን በሌላ ፕሮግራም እናቀርባለን። ቀደም ብዬ በመግቢያው እንደጠቆምኩት ውይይቱ ለእናንተ ለአድማጮች ክፍት ነውና የፕሮግራሙም አብይ ዓላማ እርስ በርስ እንድትወያዩ ለማበረታታት በመሆኑ የሚያወያዩም ሆነ የሚያከራክሩ ሀሳቦቻችሁን ላኩልን፣ እናስተናግዳለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት ከሚያሰማውን የአንድ ሰዓት